ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ነሐሴ 7 2016 ዓ.ም ተመረጽ ስርጭታችን ጀመረ። አወዛጋቢው የህዝባዊ ወያነ ሓርነት ትግራይ ጠቅላላ ድርጅታዊ ጉባኤ ዛሬ በመቀለ ከተማ ተጀምሯል።
ህጋዊ ዕውቅና ከመለስን
የፓርቲያችን ህጋዊ ዕውቅና እንዳይመለስ እንዲሁም 14ኛ ድርጅታዊ ጉባኤ እንዳይካሄድ የሚያሰናክል በፓርቲው ውስጥ ተፈልፍሎ ያደገ ቡድን አለ። ጉባኤው ይህ ነው የሚባል ጥቅም ሊኖረው አይችልም። ፓርቲውን ለሁለት የሚከፍለው ይሆናል።
የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና በፓርቲው እንደማይሳተፉ የገለጹት የፓርቲው ማዕከላዊ ኮሚቴ አባል አቶ ነጋ ሰፋን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይሰማል። የለውሽ ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምንላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን፣ ሳስተናግዳችሁ ማመሻው ሀብታሙ ስዩም ነኝ። ብርሃን ያሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። አበባዩ ገበያው ደግሞ የማህበራዊ ድረገጽ አቀናባሪያችን ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩን አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በኢትዮጵያና ሶማሊያ መካከል የተደረገው ሁለተኛ ዙር ውይይት ካለ ስምምነት ተጠናቀቀ። ኢራን በእስራኤል ላይ የበቀል እርምጃ ከመሰንዘር እንድትታቀብ የቀረበውን ጥሪ ውድቅ አደረገች። የሁቲ አማጽያን በአንድ መርከብ ላይ ጥቃት ሰነዘሩ የሚሉት ይገኙበታል። ወደ ዝርዝሩን ዘልቃለን። በኢትዮጵያና ሶማሊያ መካከል የተደረገው ሁለተኛ ዙር ውይይት ካለ ስምምነት ተጠናቋል። በኢትዮጵያና በሶማሊያ መካከል ቱርክ ላይ የተካሄደው ይህ ሁለተኛ ዙር ውይይት ካለ ስምምነት በመጠናቀቁም ሁለቱ ወገኖች ለሶስተኛ ዙር ውይይት ለመስከረም 7 2017 ዓመተ ምህረት ለመገናኘት ቀጠሮ መያዛቸውን ለጉዳዩ ቅርበት ያላቸው ሁለት ምንጮች ለአሜሪካ ድምጽ የአፍሪካ ቀንድ አገልግሎት አስታውቀዋል። ከጉዳዩ አሳሳቢነት የተነሳም ማንነታቸው እንዳይገለጽ የጠየቁት እነኚህ ምንጮች እንዳሉት ሶማሊያ ኢትዮጵያ የባህር በር አጠቃቀምን አስመልክቶ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት እንድትሰርዝ ስትጠይቅ፣ ኢትዮጵያ በበኩሏ ሶማሊያ ቀድማ የባህር በር አጠቃቀምን በተመለከተ ስምምነት እንድትፈጽም ስትል ጠይቃለች። ምንጮቹ አክለውም ከመግባቢያ ስምምነቱ ኢትዮጵያ የምትወጣበት የቋንቋ አገላለጽ እንዲሁም የባህር በር መጠቀም የሚያስችላትን ሁኔታ አስመልክቶ የሚሰፍረው የቋንቋ አገላለጽን በተመለከተ በሁለቱ ወገኖች መካከል ልዩነት በመኖሩ ስምምነት ላይ እንዳይደርሱ እንቅፋት የሆነው ዋና ጉዳይ መሆኑን አመልክተዋል። ኢትዮጵያ የባህር በር መጠቀም ትችል ዘንድ ከሶማሊላንድ ጋር ባለፈው የታህሳስ ወር የመግባቢያ ስምምነት መፈራረሟ ከሶማሊያ ጋር ቅራኔ ውስጥ እንዲገቡ ማድረጉ ይታወሳል። ይህንንም ቱርክ ለማሸማገል ጥረት በማድረግ ላይ ትገኛለች። ስምምነቱ ኢትዮጵያ 20 ኪሎ ሜትር የሚደርስ የባህር ዳርቻ ከሶማሊላንድ በሊዝ ለመያዝና የባህር ኃይል መሰረት ለመገንባት የሚያስችላት መሆኑ ተነግሮ ነበር። ኢትዮጵያ በምትኩ ለሶማሊላንድ የነጻ ሀገርነት እውቅና ትሰጣለች ተብሎ ቢነገርም የኢትዮጵያ ባለስልጣናት ግን ይህን በይፋ አላረጋገጡም። ከሶማሊያ ተገንጥላ ራሷን ከምታስተዳድረው ሶማሊላንድ ጋር የተፈጸመው ስምምነት ሉዓላዊነቷንና የግዛት አንድነቷን የሚጋፋ እንደሆነ በመግለጽ ሶማሊያ ስምምነቱን ማውገዟም ይታወሳል። ሁለቱ ወገኖች ውይይቱን ሲያደርጉ የነበረው በቀጥታ ፊት ለፊት ሳይሆን በሶስተኛ ወገን አማካኝነት በተዘዋዋሪ መሆኑንም ምንጮቹ አክለው አስታውቀዋል። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ከሶማሊያ የውጭ ጉዳይ ሚኒስትር አህመድ ሙዋሊ ፊኪ ጋር እንዲሁም ከኢትዮጵያ የውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ ጋር ለየብቻ እንደተነጋገሩም ለማወቅ ተችሏል። ትላንት ከተደረገው የሁለተኛ ዙር ውይይት ቀደም ብሎ የቱርኩ ፕሬዚዳንት ረጀብ ታይብ ኤርዶዋን የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን እንዲሁም የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን በስልክ በማነጋገር ልዩነቶቻቸውን እንዲፈቱ ማበረታታቸው ታውቋል። ኢራን በእስራኤል ላይ የበቀል እርምጃ ከመሰንዘር እንድትታቀብ የቀረበውን ጥሪ ውድቅ አደረገች። የሐማስ መሪ ቴህራን ውስጥ መገደሉን ተከትሎ ኢራን በእስራኤል ላይ የበቀል እርምጃ እንዳትወስድና ከዚህም እርምጃዋ እንድትታቀብ በፈረንሳይ፣ ጀርመንና እንግሊዝ ትላንት ሰኞ የቀረበውን ጥሪ ውድቅ አድርጋለች። የሶስቱ አገራት ጥያቄ የፖለቲካ አመክንዮ የሌለውና ከዓለም አቀፍ ሕግጋትም ጋር የሚቃረን ነው ሲሉ የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ናስር ካናኒ ተናግረዋል። ሶስቱ አገራት በጋዛ የሚካሄደውን ጦርነት እንዲሁም ጦረኛ ያሏትን እስራኤልን እንዲያወግዙም ቃል አቀባዩ ጠይቀዋል። ቃል አቀባዩ ጽዮናዊ አገዛዝ ብሎ የገለጿትን እስራኤልን ፈጸመችው ያሉትን ወንጀል ሶስቱ አገራት ሳይቃወሙ ኢራን ሉዓላዊነቷንና የግዛት አንድነቷ በተደፈረበት ሁኔታ ምላሽ እንዳትሰጥ ደፍረው ይጠይቃሉ ሲሉም ተናግረዋል። ናስር ካናኒ የሐማስ ከፍተኛ ባለስልጣን ቴህራን ውስጥ በመገደሉ ኢራን እስራኤልን የመበቀል መብት አላት ሲሉ የኢራኑ ፕሬዝዳንት ትላንት ሰኞ ለእንግሊዙ ጠቅላይ ሚኒስትር ተናግረዋል። ይህ በእንዲህ እንዳለ እስራኤልና አጋሮቿ ከኢራን የሚሰነዘረው ጥቃት መዘጋጀት እንዳለባቸው የዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጃን ከርቢ አስጠንቅቀዋል። ጥቃቱ በዚህ ሳምንት ሊጀምር እንደሚችልም ተናግረው ነበር። ውጥረቱ እያየለ ባለበት በዚህ ወቅት ታዲያ ዩናይትድ ስቴትስ ባህር ሰርጓጅና አውሮፕላን ተሸካሚ መርከቦቿን ወደ ቀጠናው አስጠግታለች። አሜሪካ መሳሪያዎቿን ወደ አካባቢው መላኳ ለኢራን መልእክት ለማስተላለፍ መሆኑንም የመከላከያ ሚኒስትር ባለስልጣናት ተናግረዋል። የሁቲ አማጽያን በአንዲት መርከብ ላይ ጥቃት ሰነዘሩ። በቀይ ባህር ላይ ስትጓዝ የነበረችው ይህች መርከብ ማምሻውን ተደጋጋሚ ጥቃት እንደተሰነዘረባት ምርመራ በማድረግ ላይ መሆናቸውን ጨምሮ የእንግሊዝ የባህር ማጓጓዣና ንግድ ባለስልጣናት አስታውቀዋል። የእስራኤልና የሐማስ ጦርነት ከተጀመረ ወዲህ በኢራን ይደገፋሉ የሚባሉት የሁቲ አማጽያን በጋዛ የሚካሄደውን ጦርነት በመቃወምና በፍልስጤማውያን ጋር ያላቸውን አንድነት ለማሳየት በሚል በቀይ ባህር ላይ የሚመላለሱ የንግድ መርከቦች ላይ ጥቃት ሲነዝሩ ሰንብተዋል። ከየመን 174 ኪሎ ሜትሮች ርቀት ላይ በአንዲት መርከብ አቅራቢያ ፍንዳታዎች መከሰታቸውና አንድ ጀልባ መርከቡን ተጠግቶ እንደነበር ካፕቴኑ ሪፖርት ማድረጋቸው ታውቋል። ጥቃቱ 3 ጊዜ መፈጸሙንና ቦምብ ተሸካሚ የሰው አልባ ወይንም ተሽከርካሪ አውሮፕላን ጀልባዎች ጥቅም ላይ እንደዋሉ የአሶሲየትድ ፕሬስ ዘገባ አመልክቷል። በኢራን የሚደገፉት የሁቲ አማጽያን ጥቃት የመጣው የሐማስ ባለስልጣን እስማኤል ሃኒዬ ቴህራን ውስጥ መገደላቸውን ተከትሎ ኢራን የበቀል ጥቃት ለመውሰድ ተዘጋጅታለች በሚባልበት በአሁኑ ወቅት ነው። የሁቲ አማጽያን ቀይ ባህር ላይ እያደረሱ ያለው ይህ ጥቃት በዓመት $1 trillion ግምት ያለው ሸቀጥ የሚተላለፍበትንና እስያን፣ መካከለኛው ምስራቅና አውሮፓን በንግድ የሚያስተሳስረውን መተላለፊያ አስተጓጉሏል ተብሏል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሰዓቱን የዓለም ዜናዎች ነው። በኡጋንዳ የቀድሞ አማጽያን መሪ በሰብአዊነት ላይ በተፈጸመ ወንጀል ጥፋተኛ ተባለ። የሎርድ ሬዚስታንስ አርሚ ወይም በእንግሊዝኛው ምህጻረ ቃል ኤልአርኤ የቀድሞ የበታች አዛዥ የነበረው ቶማስ ዋኪዮሎ በሰብአዊነት ላይ ወንጀል ፈጽሟል ሲል አንድ በኡጋንዳ የሚገኝ ፍርድ ቤት የጥፋተኝነት ውሳኔ አስተላልፏል። በሀገሪቱ የመጀመሪያው ነው በተባለው የጦር ወንጀል የፍርድ ሂደት ቶማስ ዋኪዮሎ 44 ክሶች ቀርበውበት በሁሉም ጥፋተኛ ነው ተብሏል። ቶማስ ዋኪዮሎ ለሁለት አስርት ዓመታት በሰሜን ኡጋንዳ በተካሄደው ደም አፋሳሽ አመጽ ወቅት ወንጀሉን ፈጽሟል በሚል ለዓመታት እስር ላይ መቆየቱም የሚታወቅ ነው። ግድያ፣ ያስገድዶ መድፈር ጥቃት፣ ሰቆቃ፣ ጠለፋና የሀገር ውስጥ ተፈናቃዮችን ስፍራ ማውደም ጥፋተኛ ካደረጉት ወንጀሎች ውስጥ እንደሆኑ ዳኛው ተናግረዋል። ገና በ12 አመቱ በሎርድ ሬዚስታንስ አርሚ ወይም LRA ተጠልፎ የተወሰደው ቶማስ ዋኪዮሎ በተከሰሰባቸው ወንጀሎች ጥፋተኛ አለመሆኑን ተናግሯል። የበታች አዛዥ እንደነበር የተናገረው ቶማስ ከ15 አመታት በፊት እንደ አውሮፓውያን ዘመን አቆጣጠር በ2009 የቀጠናው ሀገራት ኃይሎች የሎርድ ሬዚስታንስ አርሚ አማጽያንን በሚያሳድዱበት ወቅት ኮንጎ ውስጥ ዲሞክራሲያዊ ሪፐብሊክ ውስጥ የነበረ የተያዘው እንደ አውሮፓውያን ዘመን አቆጣጠር በ2011 ለፍርድ ቤት ቢቀርብም ለሌሎች ተዋጊዎች የተሰጠው ምህረት ለእርሱም ይገባዋል በሚል የሀገሪቱ ጠቅላይ ፍርድ ቤት በነጻ ሰናብቶት ነበረ። ከሳሽ አቃቤ ሕግ ይግባኝ በማለቱ ታዲያ መልሶ ለፍርድ ሊቀርብ በቅቷል። በፕሬዝዳንት ዩዌሪ ሙሴቬኒ ላይ በተደረገው የአመጻ ጦርነት ከ100,000 በላይ ሰዎች ሲሞቱ 60,000 የሚሆኑት አዳጊዎች ደግሞ መጠለፋቸው ተዘግቧል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 7 2016 ዝግጅታችንን ነው እየተከታተላችሁ ያላችሁት ከአሜሪካ ድምጽ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተሰራጩ ይገኛሉ። የድምጽ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በውዝግብ ውስጥ ካሉት የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች ውስጥ በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ይመራል የተባለው ቡድን የድርጅቱን 14ኛ ጠቅላላ ጉባኤ ዛሬ ማክሰኞ ከቀትር በኋላ በመቀለ የሰማዕታት ሐውልት አዳራሽ ማካሄድ ጀምሯል። ጉባኤ ድህንነት የመዳን ጉባኤ በሚል መሪ ቃል በተካሄደው የጉባኤው መክፈቻ ላይ የተናገሩት የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፓርቲው ውስጥ ህወሓትን ለመበተን እንቅልፍ ላጣ ቡድን ብቸኛው መፍትሄ ይሄ ጉባኤ ነው ብለዋል። በጉባኤው እንደማይሳተፉ አቋማቸውን ይፋ በማድረግ ሂደቱን የተቃወሙት የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ ደግሞ በሽኩላና የጋራ መግባባት ሳይደረስበት የተጠራ ነው ያሉት የዛሬው ጉባኤን ይቃወሙናል የሚሏቸውን የተወሰኑ አመራሮች ለማስወገድ በማለም የሚካሄድ እንደሆነና የትግራይን አደጋ ላይ የሚጥል እንደሆነ ተናግረዋል። ሙልጌታ ጽባ በዚህ ጉዳይ ላይ ቀጣዩን ዘገባ አስተናርቷል።
የህዝባዊ ወያነ ሓርነት ትግራይ ህወሓት ምክትል ሊቀመንበርን ጨምሮ 14 የማዕከላዊ ኮሚቴ አባላት እንደማይሳተፉ የገለጹበት እንዲሁም የፓርቲው ማዕከላዊ የቁጥጥር ኮሚሽን የተቃወመው የ14ኛው የፓርቲው ድርጅታዊ ጠቅላላ ጉባኤ ዛሬ ማክሰኞ ነሐሴ 7 ቀን 2016 ዓ.ም በመቀለ የሰማዕታት ሐውልት አዳራሽ መካሄድ ጀምሯል። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዛሬው ጉባኤ መክፈቻ ላይ ባሰሙት ንግግር ጉባኤው በፓርቲው ውስጥ ተፈጥሯል ላሉት ችግር መፍትሄ የሚያመጣ ነው ብለዋል።
አጋው ተወደምና ከይምለስል መበል 14 ጉባኤና ከይካሄድን ዘንቅፍ
የፓርቲያችን ህጋዊ ዕውቅና እንዳይመለስ እንዲሁም 14ኛ ድርጅታዊ ጉባኤ እንዳይካሄድ የሚያሰናክል በፓርቲው ውስጥ ተፈልፍሎ ያደገ ቡድን አለ። ፓርቲያችንን ለመበተን እንቅልፍ ያጣው ይኸው ቡድን በየጊዜው ሐሰቶችን እየፈበረከ ነው። ይህም ችግራችን ወደ ተባባሰ ደረጃ እየተሸጋገረ መሆኑን ያሳያል። ዘላቂ መፍትሄ የሚያገኘውም በዚሁ 14ኛው ድርጅታዊ ጉባኤ ላይ ብቻ ነው።
ዶክተር ደብረጽዮን ህወሓት ፈረሰ ማለት የፕሪቶሪያው የሰላም ስምምነት ታሪክ ሆነ ቀሪ ሆነ ማለት ነው። ይህም የትግራይን ህዝብ ለከፍተኛ አደጋ ያጋልጣዋል ብለዋል። ሊቀመንበሩ አያይዘው የ14ኛው ድርጅታዊ ጠቅላላ ጉባኤ ተልእኮም ህወሓትን በማዳን የትግራይ ህዝብን ከጥፋት ማዳን ነው ብለዋል። ከዛሬ ነሐሴ 7 እስከ 12 ቀን እንደሚዘልቅ በተገለጸው በዚሁ ጉባኤ የ2011 ጠቅላላ ጉባኤ ከተካሄደ በኋላ ያለው የፓርቲው ግምገማ ቀርቦ ይጸድቃል ብለዋል። ውጤቱም በክልሉ አዲስ የለውጥ ሂደትን የሚያመጣ ጉባኤ ይሆናል ብለው እንደሚያምኑ ዶክተር ደብረጽዮን ተናግረዋል። በአንጻሩ የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዛሬ ባወጡት መግለጫ በፓርቲው ታሪክ የተካሄዱ ጉባኤዎች የፓርቲውን ትግል ወደፊት የመሩና ወቅታዊ ጉዳዮችን በሳይንሳዊ መንገድ የመረመሩ ነበር ብለዋል። ይህ የ14ኛው ጉባኤ ግን በችኮላ የተካሄደ የጋራ መግባባት ያልተደረሰበትና አንድን ቡድን ይቃ ይቃወማሉ ተብለው የታሰቡ አመራሮችን በኔትወርክ በተሰበሰቡ ተሳታፊዎች ለማስወገድ ታስቦ የተጠራ ነው ካሉ በኋላ በውጤቱም ትግራይንና ህዝቧን የሚጎዳ በመሆኑ ሊኮነን ይገባል ሲሉ አሳስበዋል። አቶ ጌታቸው በዚሁ መግለጫቸው ባነሱት የፓርቲው ምዝገባ ጉዳይ ህወሓት በተሻሻለው አዋጅ መመዝገቡ የትግራይ ህዝብ ታሪክ የሚያጎድፍ እንዲሁም በቀጣይ ቅርቃር ውስጥ የሚከተነው ተጠያቂም ቡድን ነው ብለዋል። በቀጣይ የህዝቡ ሰላም እንዳይናጋ በሰለጠነ መንገድ እንታገላለን ያሉት አቶ ጌታቸው በተደራጀ ትግልና ፖለቲካዊ ድርድር የፓርቲውን ህጋዊ ሰውነት ለማስመለስ እንሰራለን ሲሉ አስታውቀዋል። በተመሳሳይ ራሱን ከድርጅታዊ ጠቅላላ ጉባኤ ማግለሉን ያስታወቀው የህወሓት ቁጥጥር ኮሚሽንም ትላንትኛ ባወጣው መግለጫ ጉባኤው በእልህና በማን አለበኝነት ለአንድ ቡድን ፍላጎት የተጠራ ነው ሲል ወንጅሏል። ዛሬ በመቀለ ከተማ በተጀመረው ጉባኤ ለአሜሪካ ድምጽ አስተያየት የሰጡት የጉባኤው ተሳታፊ ወይዘሮ ህይወት ኃይሉ ጉባኤው በፓርቲው አመራር ላይ ማስተካከያ በማድረግ ፓርቲው ተጠናክሮ እንዲወጣ ያደርጋል ብለው እንደሚጠብቁ ገልጸዋል።
እኛ እንደዋም የሚል ሰው አለ እንዲገቡ እኔም እንደ አንድ ተሳታፊ እንዲገቡ ፈልጋለሁ። ካልገቡ ግን ምንም የሚከፋፈል ነገር የለም። ምክንያቱም የትከለው የአሰራር ተከትሎ ነው የሄደው የውዱ ህወሓት ጉባኤ ማለት ነው። 50 ዓመት ያደረገ ድርጅት ነው። ለህዝብ ትግራይ የሚጠቅም ለልማት ለሰላም የሚሆን አመራር ተዋላሽ አመራር ድማ አውጥተን የምንካሄድበት ጉባኤ ይሆናል።
በጉባኤው እንደማይሳተፉ የገለጹት የፓርቲው ማዕከላዊ ኮሚቴ አባል አቶ ነጋ ሰፋ በበኩላቸው የተፈናቃዮችን አመላለስ ሂደት የሚያደናቅፍና የትግራይን መጪ ሁኔታ የማያሳይ ጉባኤ ነው ሲሉ ወቅሰዋል። በምትኩ የጥቂት ሰዎችን ስልጣን ለማራዘም የተጠራ ጉባኤ ነው ሲሉም ተቃውመውታል።
ጉባኤው ይህ ነው የሚባል ጥቅም ሊኖረው አይችልም። ፓርቲውን ለሁለት የሚከፍለው ይሆናል። ወደ ባሰ ቀውስ ነው የሚያስገባው። ለህዝብም የሚፈይደው ነገር አይኖርም። ይህ ጉባኤ የፓርቲ ሳይሆን የተወሰኑ ግለሰቦች ጉባኤ ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ህወሓት ዛሬ በመቀለ የጠራው ጠቅላላ ጉባኤ የቅድመ ዝግጅት ስራዎች ያልተሟሉበት በመሆኑ ሊካሄድ እንደማይችል ትላንት ማምሻውን ለፓርቲው በጻፈውና በፌስቡክ የማህበራዊ ትስስር ገጹ ላይ ባሰፈረው ደብዳቤ ላይ አስታውቋል። ቦርዱ ጉባኤውን ያገደው ፓርቲው ጠቅላላ ጉባኤን እንደሚያካሄድ ከ21 ቀናት ቀደም ብሎ እንዳላሳወቀ፣ ጉባኤውን ከቅድመ ዝግጅት አንስቶ እንዳልተከታተለውና ታዛቢዎቹም እንዳልተገኙበት በመግለጽ ነው። ተጠራ የተባለው ጉባኤ ከተካሄደም ለጉባኤውና በጉባኤው ላይ ለሚወሰኑ ውሳኔዎች በሙሉ የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና እንደማይሰጥ በደብዳቤው አስታውቋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉም ህወሓት ዛሬ ጉባኤውን ማካሄድ መጀመሩን ተከትሎ በፌስቡክ ማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ድርጊቱ የትግራይን ህዝብ ያገኘው አንጻራዊ ሰላም እንደ መንጠቅ ይቆጠራል ሲሉ አካሄዱን ኮንነዋል። ብቸኛው ተጠያቂ ራሱ ይሆናል ሲሉም አሳስበዋል። ካደምት ሙልጌታ ጽባህም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። ቀደም ብሎ ሙልጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር በሆሮ ጉዙ ወለጋ ዞን አቤዶንጎሮ ወረዳ ባለፈው ሳምንት ረቡዕና አርብ በታጣቂዎች ተፈጸመ በተባለ ጥቃት ቢያንስ 13 ሰዎች ሕይወት ማለፉን የወረዳው አስተዳደር ገልጿል። ገበያተኞችን አሳፍሮ በነበረ ተሽከርካሪ ላይ በተፈጸመ ጥቃት ሰዎች መገደላቸው ለአሜሪካ ድምጽ የተናገሩት የአቤዶንጎሮ ወረዳ አስተዳዳሪ አቶ ከተማ ዋቁማ በተለይ የአርቡን ጥቃት ተከትለው በሺዎች የሚቆጠሩ ነዋሪዎች ከቤት ንብረታቸው እንደተፈናቀሉ አስታውቀዋል። የወረዳው አስተዳደር ለጥቃቱ በአካባቢው እንቅስቃሴ ያላቸውን ታጣቂዎች ጥያቄ ያደረገ ሲሆን በአካባቢው የተከሰተውን የጸጥታ ችግር ለመፍታትም እየሰራ ነው ብሏል። ገልሞ ዳዊት ተጨማሪ ልኳል።
በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን አቤዶንጎሮ ወረዳ ባለፈው ሳምንት የተለያዩ ቀናት እንደተፈጸመ በተገለጸ ጥቃት 13 ሰዎች መገደላቸውን የወረዳው ነዋሪዎች ባለስልጣናትና የአቤዶንጎሮ ሆስፒታል ለአሜሪካ ድምጽ ተናግረዋል። የሰዎችን ሕይወት የከተፈው የመጀመሪያው ጥቃት ባለፈው ሳምንት ረቡዕ ናሐሴ 1 2016 ዓ.ም በአቤዶንጎሮ ወረዳ ምሪጋ በሚባል ስፍራ ወደ ገበያ የሚያምሩ ነዋሪዎችን አሳፍሮ በነበረ የህዝብ መጓጓዣ ላይ በተከፈተ ተኩስ መፈጸሙን ገልጸዋል። በዚህም 5 ሰዎች ሲሞቱ 2 ሰዎች ደግሞ የመቁሰል አደጋ እንደደረሰባቸው የወረዳው አስተዳደር አስታውቋል። ከማቾች ውስጥ አቶ ታዬ ገለታ የተባሉ ነዋሪ እንደምገኙበት የቅርብ ዘመድ እንደሆኑ የገለጹና በጸጥታ ችግር የተነሳ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ እንዲህ ይላሉ።
ከማቾች ውስጥ የባለቤቴ ወንድም አንዱ ነው። አቶ ታዬ ገለታ ይባላል። በህዝብ መጓጓዣ ተሳፍሮ የሄደ ሳለ ነው ጀርባውንና ጭንቅላቱን በጥይት ተመትቶ የሞተው። ገዳዩም ጽንፈኛ ፋኖ ነው።
በዚህ ጥቃት ህይወታቸው ማለፉ ከተነገረው አምስት ሰዎች መካከል ሁለቱ ሴቶች እንደሆኑ እኚው ያቤዶንጎሮ ነዋሪ ይገልጻሉ።
ተቆርጥነ በየናጅረን ተቆመዩ ሀዊ ከበደ ገረን።
በጥቃቱ ህይወታቸው ካለፉ ሁለት ሴቶች አንዷ ወርቅነሽ ገበዮ፣ ሌላዋ ደግሞ ሀዊ ከበደ ትባላለች። የወርቅነሽ አባቷ ከባለቤቴ ጋር ወንድማማቾች ናቸው። ሀዊ ደግሞ የስጋ ዘመዳችን ናት።
ከረቡዕ ጠዋት ጥቃት እንዳመለጡ የተናገሩ ስማቸው በደህንነት ስጋት እንዳይገለጽ ጠየቁ ያቤዶንጎሮ ነዋሪ እንዲህ ይላሉ።
ባላንኩና ንሳት ለማጣይ ምን ወቀበ።
ጥቃቱ ከጠዋቱ 2 ሰዓት ገደማ ነው የተፈጸመው። ቆሙ ብለው እንኳን አላስጠነቀቁንም። ብቻ ድንገት ተኩስ ከፈቱብን። የቻለ እየዘለለ አመለጠ። ተከታትለው የደረሱባቸውን ከያዟቸው በኋላ በጥይት ደብድበው ገደሏቸው። ይህን የፈጸመው የፋኖ ጽንፈኛ ኃይል ነው። ቶችንም ስንቀብር እነርሱ ከበውን ሲተኩሱ ነበር። አሁንም ጭንቅ ውስጥ ነን።
በጸጥታ ስጋት የተነሳ ስማቸው እንዳይገለጽ ጠየቁ ያቤዶንጎሮ ሆስፒታል ለሕክምና ባለሙያ የአራት ሰዎች አስክሬን መቀበላቸውን ለአሜሪካ ድምጽ ተናግረዋል።
ናሞኒ ሚጣንገራገራ ሳንቀቀበራ
ሰዎች ተጎድተዋል። የአራት ሰዎች አስክሬን ወደ ሆስፒታላችን መጥቷል። ከነርሱ ሁለቱ ሴቶች ነበሩ። ለተሻለ ሕክምና ወደ ሻምቡ የተላከ አንድ ሰውም ህይወቱ አልፏል። በአጠቃላይ አምስት ሰዎች ሞተዋል ማለት ነው።
የሆስፒታሉ ሕክምና ባለሙያ ለተሻለ ሕክምና ወደ ሻምቡ ሆስፒታል የተላኩ ሁለት የጥቃት ተጎጂዎች መኖራቸውንም አክለው አመልክተዋል። በሌላ በኩል በዚያው አካባቢ እንደምኖሩ የገለጹልንና ስማቸውን ለሌሊንታቸው በመዝጋት እንዳይጠቀስ የጠየቁ የአካባቢው ነዋሪ በአካባቢው ተፈጸመ ያሉትን ያስረዳሉ።
ይህ ሳምንት የተፈጠረው ባለፈው ሐሙስ ለታ ነው። ያው የኦሮሚያ ልዩ ኃይል ዝሮ በወሬ ደረጃ እንጂ ጨሮ ላይ ማለት ነው። ስለዚህ ሐሙስ ለት ገብተው ሶስት አማራዎችን አጋጣሚ ልዩ ኃይል ናቸው የልዩ ኃይል ልብስን የለበሱት ሶስት አማራዎችን ገደሉ። አርብ ከሰዓት ያው የኛ ደግሞ ሄደ ሬሳ ለማንሳት ብሎ ሄደ። ከዛ ለካስ እነሱ ቦታ ይዘዋል፣ ተኩስ ከፈቱ ማህበረሰቡ ላይ። የእኛም አጋጣሚ መከላከል ምናምን አደረገ። በመሀል ያው ሰው ተጎዳርቷል። እዛ መሀል እኛም የሞታለ እነሱ ምላቸው ሰዎች ያው ወረዳው ነው እንግዲህ የልዩ ኃይል ልብስ ለብሶ ወረዳው መቆጣጠር አይችልም። እንደ እኔ የምለው ወረዳው እንደላቃቸው አድርጌ ነው እኔ ማስበው ለራሴ። ምክንያቱም የልዩ ኃይል ልብስ ለብሶ በወረዳው ስር ይንቀሳቀሳል። ወረዳው እኮ የራሱ ኃይል አለው። እዛ ውስጥ ማንቀሳቀስ ምናምን የሚችል መቆጣጠር የሚችል አካባቢውን ሰላም እና ሐሙስ ዕለት በቃ እንደዛ ገቡ። በቃ ያው የእኛም ሬሳ እናነሳለን ብሎ በአካባቢው ሄዴ ያው ወደዚህ ወደ ቱሉ ጋና ቅርብ ስለሆነች ያው በአካባቢ ያለው ሰው ያው ቤተሰብ ስላለው እነዛ የሟች ሰዎች ቤተሰብ ስላላቸው የግድ ሰው ጨምረው ሬሳ ለማንሳት ሲሄዱ እነዛ የታጠቁ ኃይሎች አሉ። እዛ ጦር ከፈቱ። ጦር ሲከፍቱ ከዚህም የመከላከል እንትን አደረገ። በዛ ምክንያት የተወሰነ ሰው ተጎድቷል። በመሀል
እኚህ ነዋሪ ከሁለቱም ወገን ሰዎች መሞታቸውን ገልጸው በቁጥር አስቀምጠዋል። ሁኔታውን የሁለት ማህበረሰቦች ግጭት ብሎ ለማለት አዳጋች እንደሆነም ይናገራሉ።
ግጭት እንዳለ ማህበረሰቡ ኖርማል ነበር። የታጠቀ ኃይል ነው እዛ የጠበቀው። ከዚህ ደግሞ ሄደው ሬሳ የሚያነሳ ነው። በዛ መሀል ነው እንግዲህ ግርግሩ የተነሳው። ግጭት እንዳለው ማህበረሰቡ ከማህበረሰቡ ወይም አማራና ኦሮሞ ተጣልቶ አይደለም። ትክክለኛ ወረዳው ነው ጦርነት እያካሄደ ያለው። ነፍሱ ነው በቃ። ይሄ ድሮ ልዩ ኃይል እንደፈረሰ ነው የምናውቀው። ይሄ የሀገሪቱ አዋጅ ነው ብዬ ነው የማስበው። ነው ልዩ ኃይል ፈርሷል፣ ግን ልብሱን ለብሶ አሁንም ያን ልብስ ያን አርማ ያን ሁሉ ነገር ይዞ እየተንቀሳቀሰ ያለ ምናልባት ልብሱ ያኩኖ በትጥቅ ትንሽ ዘመን ብሏል። አሁን
ሌላው አስተያየት ሰጪ ደግሞ ራሳቸውን ይደርስብናል ካሉ ጥቃት ለመከላከል ሲታጠቁ የተለያየ ስም እንደሚሰጣቸው ገልጸው አቤቱታ አቅርበዋል።
ልብሳቸው ተማን ላይ እየጠቁናል። ልብሳቸው ተማን ላይ ልብስ ነው። አሁን የፖሊስም አለ የልዩ ልብስ አለ። ልብሱን ደግሞ ጠንቀን ነገዋለን። ፓርፓል ተብሎ ወደ ፖሊስ መስራት ተዘባ ደግሞ ልብሱ እንዴት ይቃይ ልብሱ ደግሞ አሁን ጥቃት ያካሄዱበት ሌላ ይፋልጠቃያል። ያው ግን ፋኖ ነው ራሱና ድራይቱ እንጂ ራሱ ፋኖ ብሎ እንጂ ፋኖ የሚባል ራሱ እኩልና ስቶ የራሱ ድርጅት ነገራት አንሉ አይደለም። ፋኖ ምረውኛን እያልን ያለ ነው።
የኛው እንደው ተፈጥሮ ናባት ወይ ባብረተማቶ በራሱ ወይ መሰረ በግል ተራሱ መሰረ ገጽቶ የመከላከል ስራ የሚሰራው ብቻ ነው ባን ያልናገ ነው እንጂ ምንም የሚረዳው ታለም ድርጅት ምሩ ታይለም በምን ማለት አካባቢኛው ማበሰ ሊያጣ ይችላል እኛ ግን
በተያያዘ ዜና በዚያው በወሮ ጉዱ ወለጋ ዞን አቤዱንጎሮ ወረዳ ጨሩ ቀበሌ ባለፈው ሳምንት አርብ ጠዋት ተፈጸመ በተባለ ሌላ ጥቃት ተጨማሪ የሰው ህይወት መጥፋቱን ንብረትም መውደሙንና ብዙዎችም ከቤት ንብረታቸው መፈናቀላቸውን ነዋሪዎችና የወረዳው አስተዳደር ለአሜሪካ ድምጽ ተናግረዋል። አቶ ኢብራሂም አብደላ በአርቡ የጨሩ ቀበሌ ጥቃት አባታቸው እንደተገደሉባቸው ይናገራሉ።
ገናማ ሰዓቴ ተቆረጥቲ ገናማ ጅማታ
አርብ ጠዋት እኔና ወላጅ አባቴ ከብት እየጠበቅን ቆመን ባለንበት ቁምጣ የለበሱና ራሳቸውን ፋኖ የሚሉ ታጣቂዎች በብሬን ተኩስ ከፈቱብንና አባቴን ገደሉት። እኔ በወቅቱ ውሃ ውስጥ ገብቼ ነው ያመለጥኩት። በማግስቱ ጠዋት ተመልሼ አባቴን ቀበርሁ። አሁን ወደ ወረዳው ከተማ ሸሽቼ የቤተሰቤ አባት የሆኑትን 6 ሰዎች እያፈላለግሁ ነው።
አቶ ኢብራሂም ለጥቃቱ ተጠያቂ ያደረጓቸው ጽንፈኛ ፋኖ ሲሉ የጠሯቸው ታጣቂዎች ከአማራ ክልል ወደ ወረዳው የመጡና ቀድሞ በወረዳው የነበሩ ታጣቂዎች ናቸው ይላሉ። ወይዘሮ ነሽሪያ ሺ አብደላ ሌላው የአቤዱንጎሮ ወረዳ ነዋሪም በዚህ ጥቃት ወንድ ልጃቸው እንደተገደለባቸው ይናገራሉ።
ወጫውታ ሰደ ቀረዬ ነጀላ ለፈት ቀልቴ ቀደ ገነማ
የስምንተኛ ክፍል ተማሪ የነበረውን ልጄ ነው የገደሉብኝ። ስሙ ኑረዲን ከማል ይባላል። ማምለጥ በማይችልበት ሁኔታ ነበር ያገኙት። ባለቤቴ በስራ ምክንያት ሌላ ቦታ ነው ያለው። አስክሬኑን ለጊዜው ወደ ቤት አካባቢ አምጥተን ስንደብቅ ተመልሰው መጡ። እኛ ስንሸሽ እንዳልሆነ ያደረጉት ፋኖ ይባላሉ። ቁምጣ የለበሱ ናቸው። እዚው ነዋሪ የሆኑ ከሌላ ቦታ የመጡም አሉበት። ነገር ግን መለየቱ ለኛ በጣም ከባድ ነው። አሁን ወደ ወረዳው ከተማ ሸሽተን ነው ያለነው።
በጸጥታ ችግር ስማቸው እንዲገለጽ ያልፈለጉ ሌላው የአቤዱንጎሮ ጨሩ ቀበሌ ነዋሪም በአርቡለቱ ጥቃት ቁጥር ተክሰው ሰዎች መገደላቸውን ተናግረዋል። በተጨማሪም ቤቶች መቃጠላቸውንና ነዋሪዎችም መፈናቀላቸውን አስረድተዋል። ጥቃት አድራሾቹ ከባድ መሳሪያ ሳይቀር የታጠቁ እንደሆኑም እኚው ነዋሪ ተናግረዋል።
ዱኻሳን በቃ ሜሻ ጉርጉዳ ብሬን ይፊስና ፌሪ ከነው መተረቲ ዱኻስቴው
ታጣቂዎቹ በቁጥር በጣም ብዙ ናቸው። ብሬንና ስናይፐር ጭምር አላቸው። ቤቶች ተቃጥለዋል። ቀየውን ጥሎ የኮበለለ ሰው ብዙ ሲሆን ቅያሪ ልብስ እንኳን አልያዘም።
ነዋሪው በወረዳው ከተማ የተጠለሉት የጥቃቱ ተፈናቃዮች ድጋፍ እንደሚያስፈልጋቸው አመልክተዋል። በጉዳዩ ላይ የአሜሪካ ድምጽ የጠየቃቸው የአቤዱንጎሮ ወረዳ አስተዳዳሪ አቶ ከተማው አቁማ ባለፈው ሳምንት ረቡዕ ጥቃት መፈጸሙን አረጋግጠው ተከታዩን ምላሽ ሰጥተዋል።
ከራረብ የሞታ ከራዳንዲ
ወደ ገበያ ሲያቀኑ በነበሩ ሰዎች ላይ ተኩስ ተከፍቶ 5 ሰዎች ተገድለዋል። ሌሎች 2 ሰዎችም ቆስለው በሕክምና ላይ ናቸው።
ባለፈው አርብ በወረዳው ጨሩ ቀበሌ ተፈጸመው ስለተባለው ጥቃትም አቶ ከተማ ሲናገሩ
ለኮሰሳ ለማሰደድ ከንገዱ ለሞነች ይርን ይካስሩ ለምገደት ከተማ ተውሳንም
በዚያ ጥቃት የተገደሉት ሰዎች አሃዝ በትክክል አልታወቀም። ነገር ግን በእለቱ አብረዋቸው የነበሩ ተጓዦች የ8 ሰዎች ህይወታቸው ማለፉን ተናግረዋል። ቁጥሩ ከዚህም መጨመሩ አይቀርም የሚል ግምት አለን።
አቶ ከተማ በአርቡ ጥቃት ከቤት ንብረታቸው የተፈናቀሉት በርካቶች እንደሆኑ ገልጸዋል። በአሁኑ ወቅት የመንግስት ኃይሎች አካባቢውን ለማረጋጋትም እየሰሩ መሆናቸውንም አስታውቀዋል። ለአሜሪካ ድምጽ ገልሙዳዊት ከአዲስ አበባ።
ገልሞ ዳዊትን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር በማረቆ ልዩ ወረዳና በመስራቅ መስቃን ወረዳ መካከል ከዘን ቀበሌዎች ይገባኛል ጥያቄ ጋር በተያያዘ እንደቀጠለ በተነገረ ግጭት ባለፈው ሳምንት 6 ሰዎች መገደላቸውን ቤተሰቦቻቸው ገልጸዋል። የሁለቱ ብሔረሰቦች ያገር ሽማግሌዎች ደግሞ ግጭቱ በርቅ እንዲፈታ ቀደም ሲል የተቀመጡ አቅጣጫዎች ተፈጻሚ እንዲሆኑ ጠይቀዋል። የሁለቱም ብሔረሰቦች የአገር ሽማግሌዎች ላለፉት 5 ዓመታት በሁለቱም በኩል የሲቪል ሰዎች ግድያ መቀጠሉን ገልጸው ድርጊቱን አውግዘዋል። የማዕከላዊ ኢትዮጵያ ክልል አስተዳደርና የፌዴራል መንግስት የሕግ የበላይነትን በማስከበር ለችግሩ አስቸኳይ እልባት እንዲሰጡም ተማጽነዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩን ልኳል።
በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስካን ወረዳና በማረቆ ልዩ ወረዳ መካከል ያለው የ9 ቀበሌዎች የማንነትና የውሰን ጥያቄ ወቅታዊ ምላሽ ባለማግኘቱ መቀጠሉ በተገለጸው ግጭት ባለፈው ሳምንት በማረቆ ልዩ ወረዳ ጎራጩ መናቀበሌ 6 ሰዎች መገደላቸውን ቤተሰቦቻቸውና የአገር ሽማግሌዎች ለአሜሪካ ድምጽ ተናግረዋል። 6 ሰዎች በቤታቸው ተቀምጠውና በስራ ቦታቸው ላይ ያሉ እንዲሁም ገበያ ውለው በመመለስ ላይ ሳሉ ባለፈው ሳምንት ሮብና ሐሙስ ናሳ 1ና 2 ቀን 2016 ዓ.ም ተመረሰ መሳሪያ በታጠቁ ሰዎች መገደላቸውን አስረዱት የአገር ሽማግሌዎች። ሌሎች 3 ሰዎች ደግሞ ቆስለው ወራቢ ሆስፒታል ለሕክምና መላካቸውን አመልክተዋል። ከሟቾቹ ውስጥ ባለቤታቸውና አንድ ልጃቸው እንዲሁም የታላቅ ወንድማቸው 2 ልጆች እንደሚገኙበት የተናገሩት የጎራጩ መናቀበሌ ነዋሪው አቶ አብዱ ዑመር የታጠቁ ሰዎች በድረስ መጣው በአንድ ቅጥበት ገድሎብኛል በአንድ ጊዜ 4 ሰዎችን ቀብረን ተቀምጠናል ሲሉም ሀዘናቸውን ገልጿል።
ምን ቢይለደዳ እን የዛር ማዛር ነው እንግዲህ ያኔ ሁሉም ክፍራሾ ቢሆን ኖሮ በቃ የዛር ማጥፋት ነው። ባንድ ጊዜ ነው የጀመሩት ለጥንም ቤት ተከባብለው ይዘው ማለት ነው። በተመሳሳይ የጉረቤቶችን ቤቶችንም እንደዛው እንዳይወጡና ምን እንዳይሉ ይዘው ነው እንትን ያሉት። በጣም የሚያሳዝንና በጣም የሌለ ጥጋኔ ተሞላበት ድርጊት ነው የተፈጸመብን።
ረመዳን ሚጣምቱ የተባሉ ሌላ የግጭቱ ተጎጂም ወንድሜ ስራ ውሎ ወደ ቤቱ ሲያቀና በተተኮሰበት ጥይት ተገድሎብኛል ከእርሱ ጋራ በአንድ ባጃጅ ውስጥ የነበሩ 7 ሰዎችም ቆስለው ሐኪም ቤት ገብተዋል ብሏል።
በሰላም ቤት እየገባ ያለ ነው ጥይት ተተኩሶ የተገደለው። አላማው ሙሉ ቤት 7 ቤተሰብ ነበር ሙሉ ለመጨረስ ነበር የተተኮሰው። በ3 ጥይት ነው ተመቶ የሞተው ሌሎች 4 የሚሆኑ ቆስለዋል።
አቶ ረመዳን በአገራችን በሰላም ኑሮ አልቻልንም የኢትዮጵያ ህዝብ ይንን ይወቅልን በማለት ማክለዋል።
5 አመት ላይ ብዙ ሰው ሞቷል። አሁን አሬኔ ወንድሜ ሞት ማድስ አይደለም። እናቶች ሞተዋል፣ ህፃናቶች ሞተዋል፣ ነፍሰ ጡሮች ሞተዋል። ስለዚህ ህፃንና ነፍሰ ጡር እና ሴት ልጅ በጠራራ ፀሐይ በጥይት እየተገደለ ነው ያለው። ይሄንን እንዴ የመንግስት አካል ገብቶ ሀይ ማለት አለበት።
ከመስቃን ቤተጉራጌ በኩል አስተያየታቸውን ለአሜሪካ ድምጽ ሰጡት አቶ መሐመድ ኑር ከድር የተባሉ የአገር ሽማግሌም ከ5 አመታት በላይ አስቆጥሯል ያሉት የሁለቱን አካባቢዎች ግጭት በርቅና በሽምግልና ለመቋጨት ጥረት መደረጉን አውስተዋል። ነገር ግን በርቀ ሰላም ስምምነቱ የተቀመጡ አቅጣጫዎች ተፈጻሚ አለመሆናቸውን ገልጸው ጥረቱ ዋጋ ቢስ ሆኗል ላሉም
እርቅ ማሰስ ደግሞ ለማንም ጠቃሚ አይደለም ጎጂ ነው። ጥሪ የሚለው ምንድነው? እርቅ ሲደረግ ሁሉ ሚያፈርስ ከጎን ቁጭ ብሎ እርቁ ሰዎች ነው እያሉ ለእኛ ሽምግልና ለማጥላላት እንዳይሰምር ለማድረግ ብዙ ጥረት የተደረገው ነገር ነው። ጉዳት እያደረሰ ነው።
ከማረቆ ልዩ ወረዳ በኩል ለአሜሪካ ድምጽ ተናገሩት አቶ አደለው እረም እንዲሁም ግጭቱ በእርቀ ሰላም እንዲቋጭ ከተደረገው ስነት በተጨማሪም ከ2 አመት በፊት እርቁን ማጽናት አለብን በሚል ዳግም ሽማግሌዎች ተቀምጠው እረምት እንዲደረግና መንግስትም የህግ በላይነትን የማስከበሩን ድርሻ እንዲወጣ አቅጣጫ መቀመጡን አውስተዋል።
ብዙ ሰው ከቀዩ ተፈናቅሎ እርሻ ጠፍተዋል። ልማት ነገር የለም። ይህንን መንግስት በቁርጠኝነት መስራትና ማስተካከል ነው። ከመንግስት አቅም በላይ የሚሆን ነገር የለም።
ይህም ሆኖ የሲቪል ሰዎች ግድያውንም እንደቀጠለ መሆኑንም አቶ አደለው አመልክቷል። መንግስት የህዝብን የጥያቄ አግባብነት አጢኖ አፋጣኝ ምላሽ እንዳልሰጣቸው አክለው የጠቀሱት አቶ አደለውም አሁንም ዋጋ ማስከፈሉን ቀጥሎበታል ብሏል።
መስካሪም አይሞት፣ ማረቆም አይሞት። መርጫንም ብሔረሰብ ነው፣ ህብረተሰብ ነው። ማረቆም ህብረተሰብ ነው። ተዋልዷል፣ ተጋብቷል፣ አብሮ ለረዥም ጊዜ አብሮ ተያይዞ መጥተዋል። ግን ጥያቄውን መንግስት መመለስ አለበት።
አቶ መሐመድ ደግሞ በሁለቱም በኩል ግጭቱ እልባት ቢያገኝ ጥቅማችን ይቀራል ብለው የሚያስቡ ሰዎች ሁኔታውን በጣልቃ ገብነት እያወሳሰቡ ስለመሆናቸውም ተናግሯል።
በማግስቱ እርቁ ፎርጊቭ ነው ያሉ ሰዎች ግን መለስ አድርገውታል። ስላልተመቻቸው ብቻ ምክንያቱም ከታረፉት ሰላሙ ከመጣ እነሱ ጥቅማቸው ስለሚጎልል መነገር ስለማይችሉ ብቻ ነው።
በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ ነዋሪም ጥቃቱ በማረቆ ልዩ ወረዳናም በምስራቅ መስቃን ወረዳ መካከል ያለው የ9 ወረዳዎች ይገባኛል ውዝግብ እልባት ካለማግኘቱ ጋር ተያያዘ መሆኑን ገልጸው ለጥፋቱም መንግስትን ወቅሰዋል። እኚሁ ነዋሪ ከ2 ሳምንት በፊት ከዚህ ውዝግብ ጋር በተገናኘም አንድ ሰው ከሌላ ቀበሌ ተገድሎ አስክሬኑ ተጥሎ መገኘቱን አስታውሰው የደረሰ ባለው ጉዳት ከሁለቱም ወረዳዎች እስከ ክልል ያሉ የመንግስት ባለስልጣናትን ተጠያቂ ናቸው ሲሉ ከሰዋል።
አንድም የመንግስት አካል ይሄን ጉዳይ ቁጭ ብሎ ይያየው ነው።
የአሜሪካ ድምጽ ነዋሪዎችና የአገር ሽማግሌዎች ባቀረቧቸው ቅሬታዎች ላይ ከሁለቱም ወረዳዎች ከዞንና ከክልል ባለስልጣናት ምላሽ ለማግኘት ያደረገው ጥረት ባለስልጣናቱ ስልካቸውን ስለማያነሱና ያነሱትም ምላሽ ለመስጠት ቃል ገብቶ ቀጠሮ ከሰጡ በኋላ መልሰን እንደውላቸው ስልካቸውን ስለማያነሱ አስተያየታቸውን ማካተት አልቻልንም። አስተያየታቸውን ሰጡን የአገር ሽማግሌዎች ግን አሁንም ቢሆን የፌደራል መንግስት አልቃ እንዲገባና የክልሉ መንግስት ደግሞ የሁለቱ ብሔረሰቦች ግጭት በእርቅ እንዲቋጭ የተቀመጡ አቅጣጫዎችን በአስቸኳይ እንዲያስፈጽምና የህግ የበላይነት እንዲያስከብር በአጽንኦት ጠይቋል። የምስቃን ቤተ ጉራጌ ያገር ሽማግሌም አቶ መሐመድ ኑር ከድር
ማንንም ሊጨፍር ይድኛው ሊጨፍር የማይችልበት ህዝቦች በሰላም እንዲሁ የማድረግ የመጀመሪያ የህግ በላይነት በጽንፈኛውን የማጽዳት ስራ መንግስት ነው መሰራት ያለበት።
የማረቆና የምስቃን ቤተ ጉራጌ ብሔረሰቦች የተዋለዱ የተጋመዱና የጋራ ዕጣ ፈንታ ያላቸው ናቸው ያሉት የሁለቱም ብሔረሰቦች አገር ሽማግሌዎች ለዘላቂ ሰላም ቅድሚያ እንዲሰጥም ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። ከአሜሪካ ድምጽ የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብር ትምህርት ነው። በኢትዮጵያ በተለያዩ አካባቢዎች በተከሰቱና በቀጠሉ ግጭቶች፣ የተፈጥሮ አደጋዎችና ተያያዥ ችግሮች ምክንያት ከ5000 በላይ ትምህርት ቤቶች ከአገልግሎት ውጪ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በዚህ ምክንያት ከ5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውም ተገልጿል። የትምህርት ተቋማት ውድመትና ከአገልግሎት ውጪ መሆን በሕፃናት የወደፊት ተስፋና በሀገር ላይ እያደረሰ ያለው ጉዳትን አስመልክቶ ስመኝሽ የቆየ ተማሪዎችና ባለሙያዎችን አነጋግራ ተከታዩን አሰናድታለች።
በሰሜን ኢትዮጵያ ለሁለት ዓመት የተካሄደው ጦርነት ሲጀመር በመቀሌ ነዋሪ ሆነችው መቀረት ሰመረ የሁለተኛ ክፍል ተማሪ ነበረች። በትግራይና በአጎራባች ክልሎች ውስጥ በተካሄደው ጦርነት ምክንያት ለሶስት ዓመት ከትምህርት ገበታ መራቋ የፈጠረባትን ሐዘን ትገልጻለች።
ትምህርት ሲቋረጥ ከክላስ አንደኛ ወጣ ነበርና ከዛ ወዳደር ነበር። ከዛ በኋላ በጣም ተናደድኩኝ፣ ምክንያቱም ቤት ቁጭ የሚል ስለሆነ ከዛ ከጓደኞቼ ልለያይ ስለሆነ ከዛ ስለምናፍቅ ተናደድኩ።
ልክ እንደ መቀረት በምዕራብ ጎጃም ቋሪት ከተማ የዘጠነኛ ክፍል ተማሪ የነበረው ቢኒያም ኃይሉም ትምህርት ሙሉ ለሙሉ ካቋረጠ አንድ ዓመት ቢሆነውም የትምህርት ሂደቱ መስተጓጎል የጀመረው ግን ከዛ በፊት መሆኑን ይናገራል።
ተማሪው ያው ትምህርት ቤት ይሄድ እንጂ ለትምህርት ያለውን ትምህርት ሁሉም የቀነሰ ነው። በቃ የወረደ ነው ስሜቱ። በቃ አሁን በጣም ፖፕ ተማሪ ነበረ፣ ግን ሁሉም ሀሳቡ በዛ በቃ እንትን በአማራ ላይ ጫና ስላለ ብዙም አይደለም። በቃ ትምህርት ቤት ቢሄድም የመማር ፍላጎት በጣም እየቀነሰ ነው።
በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያቋረጡ ተማሪዎች በጦርነት ለመሳተፍ በመገደዳቸው በርካቶች መሞታቸውንና ሌሎች ለስደት መዳረጋቸውን የሚገልጸው ቢኒያም ከትምህርት መራቁ የፈጠረበትን ስሜት እሱም ያጋራል።
እኔማ የማስበው የነበርኩ እንደ በቃ ማየላ ማንም ያደረሰበት ተምሬ ሀገሬ መለወጥ ሀገሬ በቃ አለል በቃ የተበላሸውን ነገር የተበላሸውን ማስተካከል በምችለው መልኩ ፈልግ ነበር። ግን አጋጣሚ እኛ ከመንገድ ቀረና በቃ አለል እኛ ከመንገድ ነው የቀረና።
የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በተለያዩ ክልሎች ትምህርት የማግኘት መብት ዙሪያ በቅርቡ ባደረገው ጥናት በተለያዩ አካባቢዎች በተከሰቱና በቀጠሉ ግጭቶች፣ የተፈጥሮ አደጋዎች እንዲሁም ተያያዥ ችግሮች ምክንያት ከ5000 በላይ ትምህርት ቤቶች ከአገልግሎት ውጪ መሆናቸውን አስታውቋል። በዚህም ምክንያት ከ5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የተቋሙ የኢኮኖሚያዊና ማህበራዊ መብቶች ክፍል ዳይሬክተር የሆኑት ዶክተር ብራይትማን ገብረ ሚካኤል ይገልጻሉ።
የመጀመሪያው ከትምህርት ገበታ ውጪ መሆን ራሱ ህጻናት ላይ የሚያስከትለው ማህበራዊ ተጽዕኖዎች ይኖራሉ። ከዛ አልፎ ደግሞ ተጋላጭ የሚሆኑ የማህበረሰብ ክፍሎች በመሆናቸው የተነሳ በተለይ ሴት ህጻናት ያለ እድሜያቸው የመዳር ፕሮባቢሊቲ ይኖራል። ለጉልበት ብዝበዛ ይዳረጋሉ። ከዛም አልፎ ደግሞ ወደ ከተሞች አካባቢ እንዲሰደዱ ያደርጉና እንደተባለው የጎዳና ተዳዳሪ የመሆን እድላቸውም ሰፊ ነው የሚሆነው።
ኢሰመኮ ያሰባሰበው መረጃ እንደሚያሳየው በአሁኑ ወቅት በአማራ ክልል ብቻ 4178 የትምህርት ተቋማት ከአገልግሎት ውጪ ሲሆኑ በትግራይ ክልል 648፣ በኦሮሚያ ክልል 420፣ በሶማሌ ክልል 195፣ በቤኒሻንጉል ጉሙዝ ክልል 50፣ በጋምቤላ ክልል 40፣ በአፋር ክልል 26 እና በደቡብ ምዕራብ ኢትዮጵያ ክልል 8 ትምህርት ቤቶች አገልግሎት አቋርጠዋል። ኮሚሽኑ አንጻራዊ ሰላም አለባቸው ባላቸው እንደ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ያሉ ክልሎች የትምህርት ተቋማት ለምን ካገልግሎት ውጪ እንደሆኑ ዶክተር ብራይትማን ያስረዳሉ።
አንጻራዊ ሰላም ባለባቸው አካባቢዎች በመንላቸው በደቡብ ኢትዮጵያ ማዕከላዊ ኢትዮጵያ ያሉ ክልሎችንም እናይ ምንም እንኳን አንጻራዊ ሰላም አለ ትምህርት ቤቶች አሉ ቢባልም በተለይ ከደሞዝ ክፍያ ጋር በተያያዘ ለመምህራን የደሞዝ ክፍያው በወቅቱ እየተከፈለ ባለመሆኑ የተነሳ ትምህርት በዘላቂነት በአግባቡ እየተሰጠ አልከረመም። በአጠቃላይ በደሞዝ ባለመከፈሉ ምክንያት ትምህርት የትምህርት መቆራረጥ፣ በአግባቡ ተማሪዎችን ትምህርት ያለመማር ችግሮች ገጥመው ነበር።
በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን ትምህርት ክፍል ውስጥ አስተማሪና ተመራማሪ የሆኑት እንዲሁም ከ30 አመታት በላይ በማስተማር ሙያ ያገለገሉት ዶክተር ጌታቸው ጥላሁን ህፃናት ባለም አቀፍ ደረጃ ለሰው ልጆች ዋና ከሚባሉ መብቶች ውስጥ የሚመደበውን ትምህርት ማግኘት አለመቻላቸው የሚያስከትለውን ጉዳት ይገልጻሉ።
በትምህርት አንድ አመት ሁለት አመት አይደለም አንድ ቀን እና አንድ ሳምንት መቅረት ትልቅ ተጽዕኖ ያመጣል ብለን ነው እኛ ትምህርት ባለሙያዎች የምናምነው። ይሄኛው ደግሞ ሲሆን ልጆቹ በብዙ መልኩ ይጎዳሉ፣ ወደ ኋላ ይቀራሉ። በኢኮኖሚም በትምህርትም በአጠቃላይ በአገሪቱም ላይ ጭምር አሉታዊ የሆነ ትልቅ ተጽዕኖ የሚያመጣ ነው። የአስር አመታት ተጽዕኖ በአገሪቱም ላይ በልጆቹም ህይወት ላይ ይህንን ቶሎ የማረም የማስተካከል ጉዳይ ካልኖር እና ሶርት ኦፍ አልተርናቲቭ የሆነ ነገር ካልተሞከረ ካልተደረገ ቶሎ ካልተመለሰ ማለት ነው ችግሩ ቀላል አይደለም ብዬ ነው የማስበው።
ትምህርት ለሌሎች መብቶች መረጋገጥ፣ ለሰው ልጆች ኑሮ መሻሻልና በክብር መኖር ወሳኝ መብት ነው የሚሉት ዶክተር ብራይትማንም ሰዎች ራሳቸውን ችለው መተዳደር እንዲችሉ የሚያስችላቸውን ትምህርት ማግኘት ካልቻሉ ትውልድ ላይም ትልቅ ተጽዕኖ ይፈጥራል ይላሉ።
ትምህርት ሲባል ያው ትውልድ ላይ የሚሰራ ስራ ነውና የትምህርት ጉዳይ ያልተሳካ ከሆነ ትውልድ ላይ ነው ትልቁ ተጽዕኖ የሚመጣው። ትውልድ ላይ ተጽዕኖ መጣ ማለት እንግዲህ አገር ላይ ነው ትልቁ ተጽዕኖ የሚመጣውና ከግለሰብ ከትምህርቱን ካገኘው ግለሰብ ባለፈ ደግሞ እንደ ማህበረሰብ እንደ ሀገር የራሱ የሆነ ትልቅ ተጽዕኖ የሚያሳድር ነው። ምክንያቱም ተገቢውን ትምህርት አግኝቶ ያደገ ሰው ነው እንግዲህ ለሀገርም ለማህበረሰብም ጠቃሚ የሚሆነው የራሱን አስተዋጽኦ ማድረግ የሚችለው ከዛም አልፎ ተርፎ ራሱን መቻል የሚችለው ነው። ይሄ ባለመሆኑ የሚከሰቱት ጉዳቶች በጣም ከፍ ያሉ ናቸው።
የትምህርት ቤት ተቋማት ከአገልግሎት ውጪ መሆንና በሚሊዮኖች የሚቆጠሩ ህፃናት ከትምህርት መራቅ እያስከተለ ያለውን ማህበራዊና ሀገራዊ ቀውስ ከግምት ውስጥ በማስገባት የኢትዮጵያ ሰብአዊ መብቶች ኮሚሽን ሊወሰዱ በሚገባቸው የመፍትሄ እርምጃዎች ዙሪያ ከባለድርሻ አካላት ጋር በአዲስ አበባ ከተማ ምክክር አካሂዷል። ለችግሩ መፈታት ሰላም ዋነኛ ድርሻ አለው ያሉት ዶክተር ብራይትማን በውይይቱ ላይ ተሳታፊ የነበሩት የትምህርት ሚኒስቴር የክልል ትምህርት ቢሮዎች፣ የሴቶችና ማህበራዊ ጉዳይ ሚኒስቴር እንዲሁም ሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት ተማሪዎች በአጭር ጊዜ ወደ ትምህርት ገበታቸው መመለስ የሚችሉበትን እርምጃዎች እንደሚወስዱና ያለፋቸውን ትምህርት ማካካሻ የትምህርት ፕሮግራሞች እንደሚዘጋጁላቸው መግለጻቸውን አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለቀደመው ዘገባ አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምጽ በቀጥታ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። ቀጣዩ ዝግጅታችን ደግሞ ንግድና ምጣኔ ሀብት ነው። የኢትዮጵያ መንግስት የብር ከዶላር አንጻር ያለው የመግዛት አቅም በገበያ ዘመን እንዲወሰን ያደረገው ውሳኔ ተግባራዊ ከተደረገ ሁለት ሳምንት አልፈውታል። ነዋሪዎች ውሳኔውን ተከትለው ለምግብ የሚሆኑ ፍጆታዎች ዋጋ በከፍተኛ ሁኔታ መጨመሩን ሲገልጹ፣ በአንጻሩ ነጋዴዎች በበኩላቸው ገበያው እየተረጋጋ መምጣቱን ይናገራሉ። የአዲስ አበባ ከተማ የንግድ ቢሮ በበኩሉ አላግባብ ዋጋ ጭማሪ ባደረጉ ነጋዴዎች ላይ እርምጃ መወሰዱንና ገበያውን የማረጋጋት ስራ እያከናወነ እንደሚገኝ አስታውቋል። አስማማው አየነው ለዛሬው ንግድና መጣኔ ሀብት ዝግጅታችን ተከታዩን ዘገባ አስተናግዷል።
የብር ከዶላር አንጻር ያለው የመግዛት አቅም በገበያ ተመን እንዲወሰን ያደረገው የማክሮ ኢኮኖሚ ማሻሻያ ሲል መንግስት የሰየመው ውሳኔ ተግባራዊ ከተደረገ 2 ሳምንታት አልፈዋል። የአሜሪካ ድምጽም የኑሮ ሁኔታውና የንግድ እንቅስቃሴው በምን ሁኔታ ላይ ይገኛል ሲል የተለያዩ የህብረተሰብ ክፍሎችን አነጋግሯል። የአዲስ አበባ ከተማ ነዋሪ የሆነችውና በአነስተኛ ንግድ ላይ ተሰማርታ የምትገኘው ወይዘሮ መሰረት ውሳኔውን ተከትሎ ለምግብ የሚሆኑ ፍጆታዎች ዋጋ በከፍተኛ ሁኔታ ጨምሯል ትላለች።
ሽንኩርት አሁን በቃ ሄ ነው የማትለው ሽንኩርት 90 ብር ነው። 45 ነበር እጥፍ ነው የጨመረው። 45 ወደ 90 እንግዲህ 90 መነሻው ነው። ማድረሻው ከዛ በላይ ነው። ሌላ የሚባለው ድንች ቲማቲም ደና ናቸው እነሱ ደና ናቸው። እና ዘይት አለ ዘይት በዛ ላይ ኦቨሬዷል ግማሹ እየደበቀ የለም ይላል። እንጀራ 20 ብር አንዷ 15ም 16ም አሁን 17 ላይ ነበር አሁን ከዶላሩ በኋላ 20 ብር ገብቷል። እንግዲህ በሰፈራችን በሌላው ደግሞ እንደምታዩ ይጨምራል በጨመረ ቁጥር። በአሁን ሰዓት ስታስበው ተከራይቶ የሚኖራል የማብራት ፍጆታ ደግሞ ኦቨር እየሄደ ነው። ገዝቶ መብላት የሚቻልበት ሰዓት ላይ አይደለም። መኮረኒን ብትል ፓስታን ብትል በጣም ኦቨር ሄዷል። ከሚከፈለው ክፍያና ሰው ከሚኖረው አኗኗር ጋር ገበያው እኩል ሄድ አልቻለም።
ሌላው በከተማዋ ትልቁ የንግድ ስፍራ በሆነው መርካቶ በሞባይል ሽያጭ ላይ የተሰማራው አቶ ዮሐንስ ይመኑ በበኩሉ ውሳኔውን ተከትሎ የምርቶች ዋጋ ሻቅቦ የነበረ ቢሆንም አሁን ግን ገበያው እየተረጋጋ መምጣቱን ይናገራል።
መጀመሪያ ይሄ ነገር እንደተፈጠረ ሰሞን ትንሽ ሰው መደናገጥ ነገር ነበረና ሁሉም ሰው በቃ ጥርሻ ላይ ነበር እቃ ለመግዛት። የሚሸጥ ሰው ደግሞ በአንጻሩ አልነበረ ሰው እቃ ሊጨምር ይችላል በሚል ሳቢ ማለት ነው። ሰው ምን እንደሚፈጠር እርግጠኛ ሆኖ መናገር ስለማይችል ዝም ብሎ ሁሉም በተቻለው መጠን በቃ ብር እቃ ሊያዝ በሚል ጥርሻ ላይ ነበረ። በቃ ማለት ከያዘም ሰው መሸጥ አይፈልግም፣ ብር የያዘም ሰው ያው በተቻለው መጠን መግዛት ስለሚፈልግ ባገኘ ሁሉ ዋጋ ይገዛ ነበር። እና በዚህ የሚያክል መጠን ማለት ይከብዳል። በቃ ሰው ምን ያክል እንደጨመረ ምናምንም አያውቅም። በቃ ዝም ብሎ እንደመሰለው ነበረ የእብድ ገበያ ነበር የሚመስለው። አሁን ግን ያው ነገሮች እየተረጋጉ ይመስላል። ያው ከብላክ ማርኬት ካለው እንትን ጋር ያው አሁን መንግስት ያወጣው እንትን ተመሳሳይ የሆነ ስለመጣ አሁን ነገሮች እየረገቡ ነው ያሉት። አሁን ሁሉም ይሸጣል ይገዛል። ዋጋቸውም ያው እየቀነሱ ነው ያሉት። ቀድሞ ወደነበረው ሁኔታ እየተመለሰ ነው ያሉት።
በአንጻሩ በከተማዋ አገልግሎታቸውን በውጭ ምንዛሬ የሚሰጡት ተቋማት ለአገር ውስጥ ተገልጋዮች አሁን ባለው የብር ተመን መሰረት ዋጋቸውን ለማስተካከል መቸገራቸውን ይገልጻሉ። የዋሽንግተን ሆቴል ስራ አስኪያጅ አቶ ማናየ ተስፋዬ እንደሚያስረዱት በርካታ ተወዳዳሪ ባለው የሆቴል ኢንዱስትሪ እስካሁን ይህ ነው የሚባል የዋጋ ጭማሪ አልተደረገም። ይሁንና በቅርቡ መሻሻሉ ግን አይቀርም ይላሉ።
ከስተመሩን እንደ ዶላር ጭማሪ ለምሳሌ ዛሬ ላይ 101 ብር ሂሳብ ነው እንግዲህ አንድ ዶላር በኢትዮጵያ ብር እየተመነዘረ ያለው። ስለዛ ድሮ ሆቴሎች በምንሸጥበት ለምሳሌ አንድ ሮም በመቶ ዶላር የምንሸጥ ቢሆን አሁን ላይ በ101 ብር ሂሳብ ኤክስቼንጅ ሬት መተን በኢትዮጵያ ብር ለሚከፍሉ ሰዎች መጠየቅ ከባድ ነው። ከተማ ውስጥ ዲማንድ እና ሰፕላዩ ትንሽ ልዩነት ስላለ ክሊያንስ ሄደ ያለ ወደ ሌላ ቦታ ማለት ነው። ስለዛ እያጣጣምን ከድሮ የተወሰነ ጨምረን ባላንስ አድርገን ለመሄድ እየሞከርን ያለ ነው። ምግብና መጠጥ ነገር ላይ እኛም አቅራቢዎቻችን የተለየ ዋጋ አምጥተውብን ስላልሆነ እኛም የዋጋ ጭማሪ ያደረግንበት ሁኔታ የለም። የመኝታ አገልግሎት ላይ በኢትዮጵያ ብር የሚከፍሉት ክሊያንቶች ላይ የተወሰነ ጭማሪ የተደረገበት ሁኔታ ይኖራል።
መንግስት የዋጋ ንረትን ለማረጋጋት የሚውል ተጨማሪ ከግማሽ ትሪሊየን ብር በላይ በጀት እንዲያጸድቅለት የሕዝብ ተወካዮች ምክር ቤትን እንደሚጠይቅ የገንዘብ ሚኒስቴር በቅርቡ ማስታወቁ ይታወሳል። ምክንያታዊ ባልሆነ መንገድ በተለያዩ ሸቀጦችና ምርቶች ላይ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይም እርምጃ በመውሰድ ገበያውን ለማስተካከል እየሰራ መሆኑንም መንግስት እየገለጸ ነው። በአዲስ አበባ ከተማም ውሳኔውን ተከትሎ ምርት መደበቅና የዋጋ ጭማሪ ያደረጉ ነጋዴዎች መኖራቸው የሚናገሩት የከተማዋ ንግድ ቢሮ ምክትል ኃላፊ ወይዘሪት ቅድስት ስጦታው 1000 በሚደርሱ ነጋዴዎች ላይም ቢሮቸው እርምጃ መውሰዱን ይናገራሉ።
የተወሰዱ እርምጃዎች ከማስጠንቀቂያ ጀምሮ ቁጭን እስከ ማሻቅ፣ ከዛም ባለፈ ደግሞ አሸገ ነዘላ ለሚቀመጥ የሚል ህግ የለም። እንደየ ሁኔታው እንደየ ጥፋቱ ክብደትና ቅለት እየታየ ውሳኔዎች እየተወሰኑ ምርትን ወደ ገበያ የማውጣት አማራጭ መሞር እየተከተልን ያለ ነው። ከዛ በዘለለ ግን ምርት የተከማቸባቸው ቦታዎች ላይ እንደዚሁ አይተን ለህብረተሰቡ ለሸማች ህብረትና ማህበራት በዩኒኖች አካባቢ ለህብረተሰቡ እንዲሰራጭ የተደረገበት ሂደት ነው ያለ። ለየጊዜ የሚወሰዱ እርምጃዎች አሉ። 1000 በላይ ነጋዴዎች ላይ እርምጃ ወስደናል።
የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ ትላንት ነሐሴ 6 ቀን 2016 ዓ.ም ብቻ ያለ አግባብ ዋጋ የጨመሩ ከ1100 በላይ የንግድ ተቋማት መታሸጋቸውን አስታውቋል። እየወሰድኩት ነው ባለው የቁጥጥር ስራዎች ምክንያትም የምግብ ዘይት፣ ዱቄትና የስኳር ምርቶች ላይ በአገር አቀፍ ደረጃ ዋጋቸው መረጋጋቱን ሚኒስትሩ ካሳሁን ጎፌ መናገራቸውን በይፋዊ የማህበራዊ ትስስር ገጹ አስታውቋል። ኃላፊዎቹ ይበሉ እንጂ ወይዘሮ መሰረት ግን በዚህ ሀሳብ አይስማሙም። ዘይትን ጨምሮ ቁጥጥር ይደረግባቸዋል የተባሉ ምርቶች አሁንም በውድ ዋጋ መሸጣቸው ቀጥሏል ይላሉ።
እኔ
መንግስት እየተቆጣጣረ ነው። ዛሬ ቢቆጣጣር መስኮት ይታሸጋል የሚሰራ በአሁን ዘይት ታሸጉ ተባለ። የተወሰነ ክፍለ ከተማ ታሽጎ ያተዘር እንትን ተብሎ እየተሰጠ ነው ለህዝቡ። እርግጥ ነው ግን በመስኮት ይታሸግ በበር ደግሞ የሚገዛ ይጠፋል። ያለው ይገዛል የሌለው ደሃ ነው። ካሸጋይ ቀር ከላይ ጀምሮ እስከ ታች ድረስ ወርዶ የህዝቡን መጎሳቆልና የህዝቡን ጭንቀት የህዝቡን ተቃውሞ ሰምቶ ወደፊት የሆነ መፍትሄ እንዲሰጥ ነው የምንፈልገው።
የአሜሪካ ድምጽ ከዚህ በፊት ያነጋገራቸው የምጣኔ ሀብት ባለሙያዎችም ይህ በመንግስት የሚወሰደው የንግድ ተቋማትን የማሸግ እርምጃ ችግሩን እንደማይቀርፍና ይልቁንም መንግስት የገበያውን ክፍተት መሙላት ላይ ትኩረት ማድረግ እንዳለበት አስገንዝቧል። ነዋሪዎቹ ከሚያነሱት የምርት አቅርቦት እጥረት አንጻር የጠየቅናቸው የአዲስ አበባ ንግድ ቢሮ ምክትል ኃላፊ ወይዘሪት ቅድስት ስጦታው ከፌዴራል መንግስት ጋር በመሆን የምርት አቅርቦትን ለማሳደግ እየተሰራ መሆኑን ተናግረዋል።
በመንግስት በኩል የተደረጉ ግዥዎች ወደ ሀገር እንዲገቡ እየተደረገ ነው ያለው። ከ14 ሚሊዮን በላይ እንዲገባ ተደርጓል። ከዛ በዘለለ ደግሞ ጉምሩክ አካባቢ ቆሞ የነበሩ ተሽከርካሪዎች እንዲለቀቁ፣ ተሳቢዎች ዘይት ጭነው የቆሙ ሌሎች ምርቶች፣ ሩዝ፣ ዱቄት፣ ዘይት የመሳሰሉትን ጭነው የቆሙ ተሽከርካሪዎች ነበሩ። ከዚህ ከባት ጋር ተያይዞ ማለት ነው እሱን ቤትን ለማድረግ ተሞክሯል። ከሌሎች ምርቶች ጋር ተያይዞ ያው እንደ መንግስት የተገነቡ የገበያ ማዕከላቶች አሉ። ለእነዚህ የገበያ ማዕከላት አምራቹ ራሱ እና ጅምላ ነጋዴው ሱቅ አግኝቶ ራሱ እንዲሸጥ ነው እየተደረገ ያለው ማለት ነው።
የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ የብርን የመግዛት አቅም በከፍተኛ ሁኔታ ያዳከሙት ባንኮች በዛሬው ዕለት የ1 ዶላር የመግዣ ዋጋ ከ102 ብር በላይ አድርሰዋል። የመሸጫ ዋጋው ደግሞ ከ116 ብር በላይ ሆኗል። የብር የመግዛት አቅም መዳከም መቀጠሉ በንግድ ስራ ላይ በተሰማሩ ነጋዴዎች ዘንድ አሁንም ፍርሃት ማጫሩን አቶ ዮሐንስ ይመኑ ይገልጻሉ።
በካምፓኒዎች በኩል ያለው ነገር ያው ስቴብል ስላልሆነ አሁን የዶላር ምንዛሬ ያው ፍራቻ አለ። እንደ በፊቱ ዲል አድርገህ ምናምን በዚህ ሳምንት ውስጥ እንደዚህ ቀጥታሉ ምናምን የሚባለው ነገር የለም አሁን። ምክንያቱም ነገ ምን ሊፈጠር እንደሚችል ማንም አያውቅም። እንደዚህ አይነት ስጋት አለ በነጋዴዎች ዘንድ።
የኢትዮጵያ መንግስት የብርን የመግዛት አቅም ማዳከሙ ቋሚ ደሞዝ ያላቸውና ዝቅተኛ የህብረተሰብ ክፍሎችን የበለጠ እንደሚጎዳ ባለሙያዎች ይናገራሉ። አሁን የከተማዋ ነዋሪ በልቶ ለማደር እየታገለ ነው የሚሉት ወይዘሮ መሰረትም መንግስት አድርጓል ያለውን ድጋፍ ልክ እንደሷ ላሉ በዝቅተኛ ኑሮ ላይ ለሚገኙ ነዋሪዎች ካላደረገ ግን መጪው ጊዜያት የከፉ ይሆናሉ ሲሉ ስጋታቸውን አጋርተውናል።
ለምን ብትል ሰርተክ አሁን የተወሰነ አቅም ሲኖርክ ሰርተክ ተከራይተህ ለሚኖሩ ተከራይተህ ያቺን ሰርተው አምጥተህ ለቤት ኪራይ ነው ቀን ለምን ይሆናል። ስለዚህ ጎዳና ላይ ወርቆ ለችግርና ለረሃብ መጋለጥ ነው በዚሁ ከቀጠለ።
የኢትዮጵያ መንግስት ላለፉት ዓመታት ከዓለም አቀፍ አበዳሪ ተቋማት ጋር ሲያደርገው የነበረው ድርድር ስምምነት ላይ መዳረሱን ተከትሎ የዓለም ባንክ በሚቀጥሉት 3 ዓመታት ውስጥ በድጋፍ በብድርና በዕዳ ሽግሽግ በአጠቃላይ 16.6 ቢሊዮን ዶላር እንዲሁም ዓለም አቀፉ የገንዘብ ተቋም IMF ደግሞ በ4 ዓመት ውስጥ የሚለቀቅ 3.4 ቢሊዮን ዶላር የብድር ስምምነት ማድረጋቸው መገለጹ ይታወሳል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማዬ ነውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። አድማጮቻችንና ተመልካቾቻችን ዝግጅቶቻችንን ለማዳመጥ እንዲያመቻችሁ እንዲሁም ማስተያየት ቢኖራችሁ ለኛ ለመድረስ እንዲቀላችሁ የሚረዳን አንድ አጭር መልእክት ሰምተን እንመለሳለን።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጮቻችንና ተመልካቾቻችን ለምሽቱ የያዝናቸው መሰናዶዎች እየተጠናቀቁ ነው። ከዚያ በፊት ግን
ቀ
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር ናሴ 2007 የጃንጃዊድ ሚሊሻዎች ሱዳን ውስጥ የዳርፉርን ህዝብ ሲገድሉና ሲያሰቃዩ አረመኔያዊ ድርጊቱን ለማስቆምና ቀጠናውን ለማረጋጋት የተባበሩት መንግስታት በዳርፉር ሲቪሎችን ጥቃትን የሚከላከለውና የሰብአዊ እርዳታ ሁኔታዎችን የሚያመቻቸውን የተባበሩት መንግስታትና የአፍሪካ ህብረት የተሰኘውን የሰላማዊ አስከባሪ ተልዕኮ ወደ ስፍራው አሰማርቷል። ከ13 አመታት በኋላ ግን ሰላም አስከባሪው አካባቢውን ለቆ በመውጣቱ የደህንነት ክፍተት ተፈጥሯል ይላል ኢቱ ርዕሰ አንቀጽ ሀተታውን ሲጀምር። እንደተባበሩት መንግስታት ድርጅት ዘገባ ከሆነ በዳርፉር ሲቪሎችን ጥቃትን የሚከላከለውና የሰብአዊ እርዳታ ሁኔታዎችን የሚያመቻቸው የተባበሩት መንግስታትና የአፍሪካ ህብረት ተልዕኮውን አቋርጦ ከወጣ ከአንድ ወር በኋላ በዳርፉር ሁከት በተለይ ጾታዊ ጥቃት ተባብሷል። ከሶስት አመታት በኋላ በዳርፉር የሚገኘው የሽግግር ሁኔታዎችን የሚያመቻቸው ሌላው የተባበሩት መንግስታት የሽግግር ተልዕኮ ሲወጣም ከፍተኛ የሆነ የጾታ ጥቃት ዘገባዎች ተከትለዋል። በሁለቱም ሁኔታዎች የተባበሩት መንግስታት የጸጥታው ምክር ቤት የሱዳን ሴቶችን አመለካከትና ፍላጎት ግምት ውስጥ ማስገባት አልቻለም ሲል ርዕሰ አንቀጹ ጽፏል። ርዕሰ አንቀጹ በመቀጠል በቅርቡ ለተባበሩት መንግስታት የጸጥታው ምክር ቤት ገለጻ ያቀረበው መግለጫ እንደ ኮንጎ ዲሞክራቲክ ሪፐብሊክ፣ ኢራቅ፣ ሶማሊያና ሄይቲ ባሉ የሴቶች ህይወት አደጋ ላይ በሚወድቅባቸው የሽግግር ሁኔታዎች ውስጥ ሁሉ በሱዳን ባለው ማስከፊ ሁኔታ የተባበሩት መንግስታት የሰላም ማስከበር ተልዕኮ እንዲያበቃ መደረጉ መሰረታዊ ትምህርቶችን ይሰጣል ብለዋል። በተባበሩት መንግስታት የኢኮኖሚና ማህበራዊ ምክር ቤት የዩናይትድ ስቴትስ ተወካይ ሊዛ ካርቲ የተልዕኮ ሽግግር ሲታቀድ በፖሊሲዎችና ፕሮግራሞች ውስጥ ለስርዓተ ጾታ ምላሽ ሰጪ አቀራረቦችን ማዕከል ያደረገና የሴቶችና የሴቶችን ፍላጎቶች በቀዳሚነት ዝርዝር ውስጥ ማስቀመጥ አለበት ብለዋል።
Civil society engagement must be prioritized. Local women-led and survivor-led groups must be regularly
በመጀመሪያ የሲቪል ማህበረሰብ ተሳትፎ ቅድሚያ ሊሰጠው ይገባል። በአካባቢው ሴቶች የሚመሩና ከጥቃት የተረፉ ቡድኖችን በየጊዜው ማማከርና ሐሳቦቻቸው ትርጉም ባለው መልኩ በተባበሩት መንግስታትና በባለጉዳዮቹ መንግስታት የሽግግር እቅድ ውስጥ መካተት አለባቸው። ተልኮች እየቀነሱ ሲሄዱ የሲቪል ማህበረሰብ ውስጥ መሰረታዊና አስፈላጊ የሆኑት የሴቶች ሰላምና ደህንነት ተግባራትን ለመፈጸም የሲቪል ማህበረሰብ ዋነኞቹ ተዋናዮች የመጀመሪያ አጋሮቻችን መሆን አለባቸው።
ሁለተኛው መሪዎች በሽግግር ወቅት የአየር ንብረት ለውጥ በጸጥታው ሁኔታ ላይ የሚኖረውን ተጽዕኖ በስርዓተ ጾታ አይን መገምገም አለባቸው። ከአየር ንብረት አማካሪዎችና ከሀገር ውስጥ ድርጅቶች ጋር የታሰበ ቅድና ጋርነት ተልዕኮችን መቀነስ የግድ በሚሆንባቸው ወሳኝ ጊዜያት የአካባቢ ባለቤትነትና የሰላም ግንባታ ጥረቶችን ሊደግፍ ይችላል ሲሉ አምባሳደሩ መናገራቸውን ርዕሰ አንቀጹ ይጠቅሳል።
Missions, host governments, and the international community must work to prevent gender-based violence.
ሶስተኛ የሰላም አስከባሪ ልዑካኑ ለቀው ሲወጡ ባለጉዳዮቹ አስተናጋጅ መንግስታትና ዓለም አቀፉ ማህበረሰብ ጾታን መሰረት ያደረጉ ጥቃቶችን ለመከላከል ከግጭት ጋር የተያያዙ ጾታዊ ጥቃቶችን ጨምሮ ተጎጂዎችንና ከጥቃት የተረፉትን ለመደገፍ መስራት አለባቸው።
በመጨረሻም የሲቪል ማህበረሰብ ድርጅቶችን በተለይም በሴቶችና ልጃገረዶች የሚመሩትን በንቃት ማሳተፍና ከፍ ማድረግ አለብን። የአየር ንብረት ለውጥ በሰላምና ደህንነት ላይ የሚኖረውን ተጽዕኖ መረዳትና ማቀድ ይኖርብናል። ከግጭት ጋር የተያያዙ ወሲባዊ ጥቃቶችን በማስቆም ላይ ትኩረት ማድረግ አለብን። የትኛውም የጥቃት ደረጃ ተቀባይነት የለውም። እነዚህ ወሳኝ በሆኑ የሽግግር ሁኔታዎች ውስጥ አንድ ላይ ልንገነዘባቸው የሚገቡን የሞራል ግዴታዎች ናቸው ሲሉ አምባሳደር ካርቲ መናገራቸውን በመጥቀስ ርዕሰ አንቀጹ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ ሲተላለፍላችሁ የነበረው የማክሰኞ ምሽት የአሜሪካ ድምጽ ስርጭት በዚህ ተጠናቋል። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራኝ የቆየችው ብርሃን አይሉናት፣ ዋና አዘጋጃችን ጽዮን ግርማ፣ የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባዩ ገበያው። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።